የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሚያዝያ 5 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
እኔም ሶሎሞን አባተ ነን። የኢትዮጵያ ምጣኔ ሀብት በያዝነው ዓመት በ4.5 ከመቶ እያደገ ከቀደሙት ዓመታት እጅግ ዝቅ እንደሚል ተገለጸ።
Eastern and Southern Africa is facing a quite severe drought. Rainfall levels are 40% lower than this.
አንዱ ምክንያት ምስራቅና ደቡብ አፍሪካ ብርቱ ድርቅ ተከስቶባቸዋል። የዝናብ መጠኑ ለበርካታ ዓመታት ከተመዘገበው አማካኝ በ40 ከመቶ ቀንሷል። ይሄ ሁኔታ በመጣኔ ሀብት እድገት ትንበያው ላይ ተንጸባርቋል። በተለይ እንደ ኢትዮጵያ ያሉ መጣኔ ሀብቶችን ጎድቷል።
ኦኒያ ሰላሰን በዓለም የገንዘብ ድርጅት የዘንድሮ የዓለም የምጣኔ ሀብት አካሄድ ጥናት ቡድን መሪ ናቸው። ከዓለም ባንክና ከአይኤምኤፍ ዓመታዊ ጉባኤ የተጠናቀረ ዘገባ በአብይ ርዕሳችን ይቀርባል።
ጉዳያቸው በፓርቲያቸው የሥነ ሥርዓት ኮሚቴ እየታየ ያለው የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት የሚሉት አለ።
ፓርቲው ስራ መስራት አልቻለም። ከጉባኤ በኋላ በጣም ችግር አጋጥሞን ይሄንንም ነገር ኦዲትና ምርመራ ችግር እየፈጠረ ስለሆነ ጉባኤ እንዲጠራ ሊጠይቃለሁ።
በመጽሔት ዘገባ ይዘናል። አርስተ ዜናውን ቆንጅት አሰማናለች።
በዓለም ባንክና የዓለም የገንዘብ ድርጅት ዓመታዊ ጉባኤ ላይ በዓለም የጤና ድርጅትና በባንኩ ትብብር እየተካሄደ ያለውና ዛሬ የተጀመረው የአእምሮ ጤና ጉባኤ በሕክምናው ወጪና ጥቅሞች ላይ አትኩሮ እየተነጋገረ ነው የሚለው አንዱ አርዕስተ ዜናችን ነው። የደቡብ ሱዳን ሽምቅ ተዋጊዎች ከእርስ በርስ ጦርነቱ በኋላ ወደ ዋና ከተማዋ ወደ ጁባ እየተመለሱ መሆናቸው ተሰምቷል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኢትዮጵያ ምጣኔ ሀብት እድገት ለሚቀጥለው አንድ ዓመት እንደሚያሽቆለቁል የዓለም የገንዘብ ድርጅት አይኤምኤፍ አስታውቋል። በያዝነው የአውሮፓውያን 2016 ዓመተ ምህረት የኢትዮጵያ ሀገራዊ ሀብት ምጣኔ በ 4.5 ከመቶ እንደሚያድግ የገንዘብ ድርጅቱ ተንብየዋል። ከአስር ዓመታት በላይ ባለ ሁለት ቁጥር እድገት ሲያሳይ የቆየው የኢትዮጵያ ምጣኔ ሀብት በፍጥነት እንዲያሽቆለቁል ያደረገው በሀገሪቱ የተከሰተው ድርቅና የዓለም አቀፍ የሸቀጥ ገበያ ዋጋ መቀነስ እንደሆነ ተነግሯል። በአብይ ርዕስ ዝርዝር ዘገባ ይኖረናል።
በዚሁ የዓለም ባንክና የዓለም የገንዘብ ድርጅት ዓመታዊ ጉባኤ ላይ በዓለም የጤና ድርጅትና በባንኩ ትብብር እየተካሄደ ያለውና ዛሬ የተጀመረው የአእምሮ ጤና ጉባኤ በሕክምና ወጪና ጥቅሞች ላይ አተኩሮ እየተነጋገረ ነው። ሀገሮች፣ ለጋሾች፣ ሲቪል ማኅበረሰቦች በአእምሮ ጤና ጉዳይ ላይ የሚገባውን ነዋይ ማፍሰስ እንዲችሉ ለማበረታታት በተጠራው በዚህ ስብሰባ ላይ የትምህርትና የምርምር ተቋማት ኤክስፐርቶች፣ በአእምሮ ጤና አገልግሎት ላይ የተሰማሩ ባለሙያዎች፣ የልማት ተቋማት እንዲሁም የገንዘብ ሚኒስትሮች እየተሳተፉ ናቸው። የተስተካከለ የአእምሮ ጤና ተጨባጭ የሆነ የምጣኔ ሀብት ጥቅም እንደሚያስገኝ አዘጋጆቹ አስታውቀዋል። የአእምሮ ጤና አጠባበቅ አገልግሎቶቻቸውን ማሻሻላቸው የተነገረላቸው ብራዚል፣ ኢትዮጵያና ደቡብ አፍሪካ ልምዶቻቸውን የሚያሳዩ ታሪኮቻቸውን ለተሰብሳቢው እንደሚያካፍሉ ታውቋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የደቡብ ሱዳን ሽምቅ ተዋጊዎች ከሁለት ዓመታት የእርስ በርስ ጦርነት በኋላ ወደ ዋና ከተማዋ ወደ ጁባ እየተመለሱ ናቸው። ይህም ባለፈው ነሐሴ የተፈረመውን የሰላም ስምምነት ተግባራዊ በማድረግ ረገድ ቁልፍ እርምጃ ነው ተብሏል። አሁንም ውጊያው በመቀጠሉ ግን የአማጽያኑ መመለስ ወደ ሰላም ያምራ ወደ ባሰ ውጊያ ለብዙዎች እንቆቅልሽ ሆኗል። ለአሜሪካ ድምፅ ጄሰን ፓቲንኪን ከጁባ አጭር ዘገባ ልኳል። ሶሎሞን ክፍሌ ያቀርበዋል።
የደቡብ ሱዳን አማጽያን ከሁለት ዓመታት በፊት በሀገሪቱ የተቀሰቀሰውን የእርስ በርስ ጦርነት ተከትሎ ነበር ጁባን ለቀው የወጡት። አሁን የሰላም ስምምነቱን ከተፈራረሙ ከስምንት ወራት በኋላ ነው በመመለስ ላይ ያሉት። እስካሁንም 1300 ያህሉ ጁባ ገብተዋል። በትላንትና ሁለት ለምሳሌ አማጽያኑ ሁለተኛው መሪ አልፍሬድ ላዶጎር ጁባ ገብተዋል። ዋናው የሽምቅ ተዋጊዎቹ መሪ ሪክ ማቻርም በቀድሞው የምክትል ፕሬዚደንትነት ስልጣናቸው ለመቀጠል የፊታችን ሰኞ ይመለሳሉ ተብሎ ይጠበቃል። ደቡብ ሱዳን ውስጥ በፕሬዝደንቱ ሳልቫኪርና ምክትላቸው ሪክ ማቻር ታማኞች መካከል በተካሄደው ውጊያ በአስር ሺዎች የሚቆጠሩ ሰዎች ተገድለዋል። ከእንግዲህ ወዲያ ግን የመጣውን ሰላም ማስቆም የሚችል የለም ሲሉ የሽምቅ ተዋጊዎቹ ምክትል አዛዥ አልፍሬድ ላዶጎር አስረድተዋል።
ፒስ ዊል ኖት ቢ ሪቨርስ ዊ ማስት ሙቭ ፎርዋርድ።
የተደረሰው የሰላም ስምምነት አይቀለበስም። ከሀገራችን ጋር ወደፊት መጓዝ አለብን።
ጎር ጁባ ከተማ ውስጥ ስለ ሰላም አስፈላጊነት እየሰበኩ ቢሆንም ታዲያ በሌሎች አካባቢዎች ውጊያው ቀጥሏል። መንግሥት በሀገሪቱ ምዕራባዊ ክፍለ ግዛት በባህር ኤልጋዛል ያደረሰውን ጥቃት ዩናይትድ ስቴትስ አውግዛለች። የውጭ ጉዳይ መሥሪያ ቤቱ ቃል አቀባይ ማርክ ቶነር አማጽያኑም በዚህ አካባቢ በመንግሥት ወታደሮችና ሲቪሎች ላይ ጥቃት ስለማድረሳቸው ሪፖርት ደርሶናል ብለዋል።
እንደገና ወደ ግጭት እያመራን ይመስላል። መስቀለኛ መንገድ ላይ እንገኛለን። ሁለቱም ወገኖች የሰላሙን ሂደት አቅጣጫ የማስያዝ ኃላፊነት አለባቸው።
ውጊያው ዳግም በጁባም ሊቀሰቀስ ይችላል የሚል ስጋት አሁንም ተፈጥሯል። የሰላሙ ስምምነት የሚለው የደቡብ ሱዳን ጦር ሰራዊት አብዛኞቹን ወታደሮቹን ከዋና ከተማይቱ 25 ኪሎ ሜትር ውጭ በማስወጣት የሁለቱም ወገኖች ኃይሎች ቁጥር ከተማይቱ ውስጥ እኩል መሆን አለበት ነው።
45 ዜጎቼን ከኬንያ አግታ ወስዳብኛለች ስትል ታይዋን ቻይናን ወነጀለች። ድርጊቱ ታይዋን ጠንከር ወዳለ ራስ ገዛ አስተዳደር አቅጣጫ ከማምራት ይልቅ ከቤጂንግ ጋር በወዳጅነት እንድትነጋገር ተጽዕኖ ለማሳደር የታለመ ሊሆን እንደሚችል ተንታኞች እየተናገሩ ነው። ታይዋን ቻይናና ኬንያ ተባብረው የፈጸሙት እገታ ስትል ከገለጸችው ተግባር አስቀድሞ ቻይና በጥር ፕሬዚደንታዊ ምርጫ ባካሄደችው ታይዋን ላይ ጫና ለማሳደር ስትንቀሳቀስ መቆየቷን ተንታኞቹ ገልጸዋል።
የላይቤሪያን የትምህርት ስርዓት ለማስተካከል የቀረበው እቅድ በሀገሪቱ የመምህራን ማህበር ተቀባይነት ማጣቱን ተከትሎ በጉዳዩ ላይ ትንንቅ ተጀምሯል። የመምህራን ማህበሩ አስተዳደሩ የመንግስትና የግል ዘርፍ የትምህርት አጋርነት በሚል ያሰናዳውን እቅድ ተግባራዊ የሚያደርገው ከሆነ አገር አቀፍ የስራ ማቆም አድማ እንመታለን ሲል ዝቷል። የስራ ማቆም አድማ ውሳኔውን መምህራኑ ትናንት አጽድቀዋል ብለዋል የማህበሩ የበላይ ዋና ጸሐፊ። የላይቤሪያ መንግስት ብሪጅ ኢንተርናሽናል አካደሚስ ከተባለ አንድ ድርጅት ጋር የመግባቢያ ሰነድ ነው የተፈራረመው። ድርጅቱ በታዳጊ ሀገሮች በቴክኖሎጂ እገዛ የዝቅተኛ ክፍያ የግል መዋለ ነዋይና ይቅርታ የመዋለ ህጻናትና የአንደኛ ደረጃ የግል ትምህርትን ለማዳረስ የሚሰራ እንደሆነ ነው የተነገረው። የመምህራን ማህበሩ እቅዱ ስራ ላይ ሊውል አይችልም፣ ህገ መንግስቱንና የትምህርት ህግጋቱን የሚጥስ ነው በማለት ነው የሚቃወመው። የትምህርት ሚኒስትሩ በበኩላቸው መንግስት ስርዓቱ በግል ድርጅት እንዲያዝ ብሎ ሳይሆን አሁን ያለውን የተማሪዎች ደካማ ክንዋኔ ለማሻሻል ከግሉ ዘርፍ ጋር በመተባበር ብርቱ እርምጃ መውሰድ አስፈላጊ ሆኖ ስላገኘ ነው ይላሉ።
የፓናማ ፌዴራል መንግስት የጸጥታ ኃይሎች ከዓለም መሪዎች ስሞች የተነካኩ በርካታ የባንክ ሂሳቦችና ኩባንያዎች የተገኘበት የተባለውን የህግ ኩባንያ ሞሳክ ፎንሴካ ቢሮዎችን ወረው ፈትሸዋል። የፓናማ ጠቅላይ አቃቤ ሕግ ቢሮ ባወጣው መግለጫ ድርጅቱ ሕገወጥ ድርጊት ፈጽሞ እንደሆነ የሚያሳዩ ማስረጃዎችን ፍለጋ አቃቢያነ ሕጉና ፖሊስ ፍተሻ ማካሄዳቸውን አስታውቋል። ሞሳክ ፎንሴካ ደንበኞቹ ግብር እንዳይከፍሉ ሌላም የማጭበርበር ተግባር እንዲፈጽሙ ረድቷል ተብሎ ተወንጅኗል። የፓናማ ሕግ አስከባሪዎች ለሕግ ውንጀላ ማስረጃ ሰነድ ካለ ለመያዝ በኩባንያ ዋና ጽሕፈት ቤት ላይ ፍተሻ ያካሄዱት ትናንት ማክሰኞ ምሽት ላይ መሆኑ ታውቋል። ሞሳክ ፎንሴካ በበኩሉ ከመንግሥት ባለሥልጣናት ጋር እየተባበርን ነው ብሏል። የፓናማ ሰነዶች የተባለውን ባለፈው ሳምንት በኢንተርኔት የተሰራጨውን ሰነድ ሞሳክ ፎንሴካ ብዛት ላላቸው ዓለም አቀፍ ከበርቴ የደንበኞቹ በሀገሮቹ ግብር እንዳይከፍሉ ገንዘባቸውን የሚያሸሹበት የውጭ ሀገር የባንክ ሂሳብ በመክፈት መርዳቱን የሚጠቁሙ ሰነዶችን አውጥቷል። የኩባንያው መስራች ራሞን ፎንሴካ ኩባንያቸው የጣሰው ሕግም ሆነ ያጠፋው ሰነድ የለም ብለዋል።
የሶሪያ መንግስት ፕሬዚደንቱ ባሻር አልአሳድ ስልጣን ለመልቀቅ ሀሳብ እንደሌላቸው የሚያሳይ እርምጃ ነው ተብሎ በብዙዎች የተነቀፈውን ምክር ቤታዊ ምርጫ በዛሬው ዕለት አካሂዶታል። የመንግስቱ ተቃዋሚዎች፣ የሽምቅ ተዋጊ ቡድኖች አዛዦችና ምዕራባውያን መንግስታት የውሸት ምርጫ ሲሉ አጣጥለውታል። ጦርነት በበጣጠቃት ሀገር በመንግስቱ ቁጥጥር ስር ባሉ አካባቢዎች ከተካሄደው ምርጫ ውጤቱ ምን እንደሚሆን የሚገመት ቢሆንም በዚሁ ሳምንት መጨረሻ ላይ ይፋ እናደርጋለን ብሏል አስፈጻሚው። ከአምስት ዓመታት በፊት በፕሬዝደንቱ ላይ ህዝባዊ አመጽ እየተካሄደ በነበረበት ወቅት በተደረገው ምርጫ እንደሆነ ሁሉ አሁንም ምክር ቤቱን የሚሞሉት የፕሬዝደንቱ ገዢ ባዝ ፓርቲና ተቀጥላ ድርጅቶች አባላት እንዲሁም አርሶ አደርና ወዛደር እያሉ እነሱ የመለመሏቸው እጩዎችን ጨምሮ የመንግስቱ ታማኝ አገልጋዮች እንደሚሆኑ ነው የሚጠበቀው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ ይቅርታ የረቡዕ ሚያዝያ 5 2008 ዓመተ ምህረት ምሽት ፕሮግራም ነው።
በዋሽንግተን ዲሲ አካባቢ በተለይም ቨርጂኒያ ውስጥ በሚገኘው ሬገን ናሽናል አውሮፕላን ማረፊያ የሚሰሩ የተለያዩ ድርጅቶች ተቀጣሪዎች እዚያው አውሮፕላን ጣቢያው ላይ በሚገኝ አዳራሽ ውስጥ ትናንት አንድ ስብሰባ አካሂደው ነበር።
ቡና ተፈልቶ ማህበራዊ ጉዳዮችን እንደዚሁም ሌሎች ጉዳዮችን አንስቶ ይወያያል። በማህበራዊው የቡና ስነ ስርዓታችን ላይ ቤተሰብ፣ ጓደኛ፣ ጎረቤት ሲጣላ ለማስታረቅ እንደሚደረገ ሁሉ ለተከሰተ ችግር መፍትሄ ፍለጋ አይነት ስራ እንደሚሰራ ሁሉ እዚኛው ላይም ሰራተኞቹ እንዴት አድርገው ይህንን ችግር መፍታት እንዳለባቸው፣ እንዴት አድርገው መቅረፍ እንደሚችሉ የምንወያይበት ነው ማለት ነው።
ቡና ለፍትህ በሚል መሪ ቃል ነው ስብሰባው የተካሄደው። ለመሆኑ ለምን ቡና ተብለው ሲጠየቁ ነበረ አቶ በኃይሉ ወልደ ዮሐንስ የሰራተኞች መብቶች ተሟጋች የሆነው አፍሪካን ኮሚዩኒቲስ ቱጌዘር ወይም አፍሪካውያን ማኅበረሰቦች ሲያብሩ የሚባለው ቡድን አባል የተናገሩት። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ ዘገባ በኢትዮጵያውያን በአሜሪካ ዝግጅት ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል።
የኢትዮጵያ ምጣኔ ሀብት እድገት ለሚቀጥለው አንድ ዓመት እንደሚያሽቆለቁል የዓለም የገንዘብ ድርጅት አይኤምኤፍ አስታወቀ። በያዝነው የአውሮፓውያን 2016 ዓ.ም የኢትዮጵያ ሀገራዊ ምጣኔ ሀብት በ4.5% እንደሚያድግ የገንዘብ ድርጅቱ ተንብዮአል። ከአስር ዓመታት በላይ ባለ ሁለት ቁጥር እድገት ሲያሳይ የቆየው የኢትዮጵያ ምጣኔ ሀብት በፍጥነት እንዲያሽቆለቁል ያደረገው በሀገሪቱ የተከሰተው ድርቅና የዓለም አቀፍ የሸቀጥ ገበያ ዋጋ መቀነስ እንደሆነ ተነግሯል። ሄኖክ ሰማእግዜር ከዓመታዊው የዓለም ባንክና የአይኤምኤፍ ጉባኤ ያስተላለፈው ዘገባ ቀጥሎ ይቀርባል።
በዓለም በፍጥነት በማደግ ላይ ከነበሩ አስር ሀገሮች ሰባቱ የአፍሪካ ሀገሮች ሲሆኑ ኢትዮጵያ ግንባር ቀደም ሆና ለአስርት ዓመታት ቆይታለች። በያዝነው የአውሮፓውያን ዓመት ግን ይሄ ሁኔታ እንደሚቀየር ነው የዓለም የገንዘብ ድርጅት አይኤምኤፍ በየዓመቱ የሚያወጣው የዓለም ምጣኔ ሀብት ግምገማ ዘገባው ያስታወቀው። ባለፈው ዓመት 10.2% ያደገው የኢትዮጵያ ምጣኔ አሁን በያዝነው ዓመት በ4.5% የሀገራዊ ምርት እንደሚያድግ ድርጅቱ አስታውቋል። የዓለም የገንዘብ ድርጅትን የጥናት ቡድን የመሩት ኦኒያ ሴላሰን በምስራቅና ደቡባዊ አፍሪካ ሀገሮች የምጣኔ ሀብት ትንበያ ላይ ጉልህ ተጽዕኖ ያሳደሩ ሁኔታዎችን እንዲህ አስረድተዋል።
Another factor is that Eastern and Southern Africa is facing a quite severe drought. Rainfall levels are 40% lower than this.
አንዱ ምክንያት ምስራቅና ደቡብ አፍሪካ ብርቱ ድርቅ ተከስቶባቸዋል ብለዋል። የዝናብ መጠኑ ለበርካታ ዓመታት ከተመዘገበው አማካኝ በ40 ከመቶ ቀንሷል። ይሄ ሁኔታ በመጣኔ ሀብት እድገትም ቢያው ላይ ተንጸባርቋል። በተለይ እንደ ኢትዮጵያ ያሉ መጣኔ ሀብቶችን ጎድቷል። ማላዊ፣ ዚምባብዌ፣ ዛምቢያና ደቡብ አፍሪካንም እንዲሁ ጎድቷል።
የመጣኔ ሀብት መቀዛቀዙ በአፍሪካ አማካይ እድገትም ተመዝግቧል። ባለፈው አመት በ3.4 ከመቶ ያደገው የአፍሪካ ምርት በያዝነው አመት ወደ 3 ከመቶ ዝቅ እንደሚል ነው የዓለም የገንዘብ ድርጅት የተነበየው። በተለይ በአፍሪካ እንደ ናይጄሪያ፣ አንጎላ፣ ደቡብ ሱዳን እና የመሳሰሉ ሌሎች ሀገሮች የነዳጅ ዘይት አምራች ሀገሮች በመሆናቸው በነዳጅ ዘይት ዋጋ መቀነስ ሳቢያ ምጣኔያቸው ተንኮታኩቷል። የዓለም የገንዘብ ድርጅት ጥናትን የመሩት ኦያ ሴላሰን
We have oil exporters, we have exporters of non-oil commodities, and we have other economies that are less dependent on commodities. Clearly, weak oil prices...
የነዳጅ ዘይት አምራች ሀገሮች አሉ። ነዳጅ የማያመርቱ ግን በዓለም የሸቀጥ ገበያ በቀጥታ የሚሳተፉ ሀገሮችም አሉ። በስፋት በሸቀጥ ገበያውን የማይሳተፉ ሀገሮችም እንዲሁ በርካታ ናቸው። የነዳጅ ዘይት ዋጋና የሌሎች ሸቀጦች ዋጋ ሲቀንስ የሀገሮቹ ምጣኔም አብሮ ይታወቃል። በርግጥ ሁኔታውን ለመለወጥ የጀመሯቸው በርካታ ውጥኖች አሉ። ሆኖም ምጣኔ ሀብታቸው መጎዳቱ አልቀረም። ለዚህ ነው በሚቀጥለው አመት የምጣኔ ሀብታቸው እድገት ትንበያ አሉታዊ ተጽዕኖ ያሳደረው።
በድርቅ የተነሳ ጉዳት ያልደረሰባቸው የአፍሪካና የዓለም ሀገሮች በተለይ የነዳጅ ዘይት አምራች ያልሆኑት በዚህ ዓመት የተሻለ የምጣኔ ሀብት እድገት ትንበያ አግኝተዋል። ሆኖም የዓለም ምጣኔ ሀብት ባለው ትስስር የተነሳ በተዘዋዋሪ እድገታቸው ላይ አሉታዊ ተጽዕኖ ሊኖረው እንደሚችል ነው IMF በጥናቱ ያስቀመጠው።
Many of the economies not affected by commodity prices are doing quite well, but there's also a broader tightening of global financial conditions
facing የዓለም አቀፍ የሸቀጥ ገበያ ተጽዕኖ የሚያሳድርባቸው ሀገሮች በሁኔታው ክፉኛ አልተጎዱም። ሆኖም የዓለም አቀፍ የገንዘብ ገበያና የመዋለ ንዋይ ፍሰት ስለሚደርቅ በተዘዋዋሪ በተለይ በማደግ ላይ ባሉ ሀገሮች ምጣኔ ሀብቶች ላይ ተጽዕኖ እንደሚያሳድር በጥናታችን ተንጸባርቋል።
በአጠቃላይ የዓለም ምጣኔ ሀብት በዚህ በያዝነው አመት በ3.2 ከመቶ እንደሚያድግ ተገልጿል። ቀጣዩ የአውሮፓውያን አመት 2017 በተለይ የተሻለ የእድገት ዘመን እንደሚሆን ነው ጥናቱ የጠቆመው። ለኢትዮጵያም ምጣኔ ቢሆን ከዘንድሮ የተሻለ እድገት እንደሚጠበቅ ትንበያው ያስረዳል። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዜር ነኝ።
ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮቻችን፣ የዕለቱ አብይ ርዕስ ነበር የተሰማው። የትንታኔው መጽሔት ይቀጥላል።
ሊቀመንበሩ አቶ ይልቃል ጌትነትና አንድ ሌላ ከፍተኛ የአመራር አባል እንዲሰናበቱ የጠየቀው የሰማያዊ ፓርቲ የሥነ ሥርዓት ኮሚቴ ውሳኔ በፓርቲው የኦዲትና ቁጥጥር ኮሚሽን እየታየ መሆኑ ተዘግቧል። አቶ ይልቃል ጌትነትን እስክንድር ፍሬው ዛሬ አነጋግሯቸዋል።
በተቋቋመ በአጭር ጊዜ ውስጥ ታዋቂነትን እንዳገኘ የታየው በ2007ቱ ምርጫም ከቆይታው በላይ የተፎካከረው ሰማያዊ ፓርቲ የውስጥ ችግር እንዳጋጠመው እየታየ ነው። የፓርቲው ብሔራዊ የሥነ ሥርዓት ኮሚቴ በተለያዩ አመራሮች ላይ ያስተላለፈው የጥፋተኝነትና የቅጣት ውሳኔ ተቃራኒ አስተያየቶችን አስከትሏል። ብሔራዊ የሥነ ሥርዓት ኮሚቴው እንደገለጸው ካለፈው ታህሳስ ጀምሮ በአምስት የፓርቲው አመራሮች ላይ የቀረበውን ክስ ሲመለከት ቆይቷል። ክሱ የቀረበባቸውም ሊቀመንበሩ አቶ ይልቃል ጌትነት፣ የቀድሞው ምክትል ሊቀመንበር አቶ ስለሺ ፈይሳ፣ የቀድሞው የፋይናንስ ኃላፊ አቶ ወሮታ ዋሴ፣ የድርጅት ጉዳይ ኃላፊ የነበሩ አቶ ጌታነህ ባልቻ፣ እንደዚሁም የብሔራዊ ምክር ቤት ተጠባባቂ አባል ወይንሸት ሞላ መሆናቸውን አመልክቷል። የቀረበባቸው ክስም የፓርቲውን ገንዘብ ያላግባብ ከመጠቀም ጋር የተያያዘ እንደሆነ ተገልጿል። የክሱ ሂደት የታየውም በተቀመጠው የአሰራር መመሪያ እንደዚሁም በፓርቲው መተዳደሪያ ደንብ መሰረት መሆኑን የኮሚቴው ሰብሳቢ ወይዘሮ ሃና ዋለልኝ ትናንት ለቪኦኤ ገልጸዋል። አምስቱንም ተከሳሾች ጥፋተኛ ያደረገው ኮሚቴው ሊቀመንበሩ አቶ ይልቃል ጌትነትና የቀድሞው የፋይናንስ ኃላፊ አቶ ወሮታ ዋሴ ከፓርቲው እንዲሰናበቱ፣ ሌሎች ተከሳሾች ደግሞ ከደረጃቸው ዝቅ እንዲደረጉ ወስኗል። የፓርቲው የኦዲትና ምርመራ ኮሚሽን በበኩሉ ውሳኔውን ባይሰርዝም ለጊዜው አግዶታል። የኮሚሽኑ ሊቀመንበር አቶ አበራ ገብሩ ትናንት ለቪኦኤ ሲናገሩ ውሳኔው የታገደበትን ምክንያት አስረድተዋል። ለፓርቲው በይፋ ከመገለጹ በፊት በማህበራዊ ድረገጾች ወጥቷል። እንደዚሁም አንድ ተከሳሽ ቅሬታ፣ ሌላው ደግሞ አቤቱታ አቀርበዋል የሚል ነው ምክንያቱ። ኮሚሽኑ ጉዳዩን እየመረመረ መሆኑን ውሳኔውን የመሻር የማጽደቅ አሊያም የማሻሻል መብት እንዳለውም አመልክተዋል። ውሳኔው ከተላለፈባቸው አንዱ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ግን ሂደቱ ህገወጥ፣ ውሳኔውም ተቀባይነት የሌለው መሆኑን ዛሬ ለአሜሪካ ድምጽ ተናግረዋል። እሳቸው እንዳሉት የክሱ ሂደት የተካሄደው ከሳሽ በሌለበት ነው። በእኛ ላይ የሚናፈሱ አሉባልታዎች ስለነበሩ እንድንከሰስ ጉዳዩን በኮሚቴው እንዲታይ የጠየቅነው ራሳችን ነበርን ብለዋል አቶ ይልቃል። ይህም ሆኖ ክሱን የመሰረቱት የፓርቲው ብሔራዊ ምክር ቤት ሰብሳቢ መልሰው እንዳቋረጡት አቶ ይልቃል ያስረዳሉ።
አቶ ይድነቃቸው ከበደ የህግ ባለሙያም ነው፣ የምክር ቤታችንም ሰብሳቢ ነው።
የብሔራዊ ምክር ቤቱ ሰብሳቢ ነው።
ምክር ቤቱ ሰብሳቢ ነው። በዚህ መሰረት የምክር ቤቱን ውሳኔዎች ያስፈጽማል። ስለዚህ ክሰስ ሲባል አየው ነገሩን መረጃው የማይጠቅም ነገር መሆኑን ስለተረዳ አልከስም፣ በእኔ ስም የሚደረግ ማንኛውም ልውውጥ ከጀመረው በኋላ
ምን ያህል ደረጃ ከሄዱ በኋላ ክሱን ሂደቱን ትንሽ ጀምረውት ከዛ መልሰው አቆሙት።
ወረቀቱን ጻፋ። ከዛ በኋላ እንደነገርኩኛ ክሱን ምን ፈልገው ራሳችን ለማጥራትኛ ስለነበር
ወረቀቱን ለማንጻፉ ለስነስራ ኮሚቴው
ጻፉ። ከዛ በኋላ
ክሱ ይታይ ብለው ጻፉ መጀመሪያ።
ከዛ በኋላ
ትቻለሁ
ብለው ለነሱ በደብዳቤ ሰጡ። ምክር ቤቱም ከፈለገ ሌላ ሰው በዚህ ጉዳይ መወከል ይችላል፣ እኔ አልሄድም አለ። ከዛም በኋላ በተደጋጋሚ እኛ ነን ነበር፣ ምክንያቱም ራሳችንን ቅድም እንደነገርኩ ክሊል ለማድረግ እንዲመቸን የውስጥ ዲሞክራሲውንም ለማዳበር ብለን እንሄድ ነበር። መልስ ስንሰጥም የሚቀበለን አጠንስም አልነበረም። መከላከያ ምስክርም ስናመጣ የለም። በኋላ ለኛ በለለንበት ምስክሮች ተብሎ ማን እንዳመጣቸው የማይታወቁ ሰዎች ይመሰክሩ ነበር እኛ በለለንበት። እንግዲህ ይሄም የሆነው የዲሲፕሊን ኮሚቴና ኦዲት ነው የሚጠራቸው አሁን ሰሰማ እነዛን ሰዎች እየፈለገ አሁን ቀደም እንዳልኩ በዚህ ውስጥ የለውበትም ብሎ ለነሱም ደብዳቤ ጽፎ ለምክር ቤቱም በይፋ ሳውቁ በለለበት ሁኔታ እሱ የምክር ቤቱ ተወካይ ሆኖ ክሱ ሲካሄድ እንደቆየ ተደርጎ ፍርድ እንደተሰጠ አድርገው ውሳኔ እንደተሰጠ አድርገው ምስክር በምስክር ተረጋግጦ ተወስኖባቸዋል አሉ። የማን ምስክር ናቸው እነሱ? ማን ያመጣቸው ምስክር ናቸው? ማን የከሰሰንኛ? ስለዚህ ክስ ሳይኖር ፍርድ አለ? እና ይሄንን ነገርም አሁንም እኔ ስናገረው ትናንትናም አንተ ኢንተርቪው ስታደርግ እንደሰማው ከኦዲትና ምርመራ ይሄን ጉዳይ ያየው ነው ያጠናው ነው ብላል። ምንም ያጠናው ነገር የለም። ይሄ በስነ ስርዓት ህግ መሰረት በአገሪቷም ህግ መሰረት ከሳሽ ሳይኖር ክስ የለም።
እዚህ ላይ አቶ ይልቃል በፓርቲያቸው አስተራር መሰረት የብሔራዊ የስነ ስርዓት ኮሚቴው መረጃዎች እጁ ላይ ከገቡለት ከሳሽ ቢኖርም ባይኖርም ጉዳዮችን ማየት ይችላል ወይስ አይችልም? እንዴት ነው አስተራራችሁ?
ክስ ይቀርብለታል። ተከሳሽ አለ፣ ከሳሽ አለ። ሁለቱ የሚያቀርቡትን መረጃዎች አይቶ ውሳኔ ይሰጣል። ስለዚህ የዲሲፕሊን ኮሚቴ ክስ እስካልቀረበለት ድረስ ምንም ነገር አያይ።
ከሳሽ መሆን ያለበት ይሄኛው ከሌ ከሌ ነው በሚል ተቀመጣል። ለምሳሌ የብሔራዊ ኮሚቴው ብቻ ነው መክሰስ የሚችለው?
አይደለም። አባላት ሊከሱ ይችላሉ።
ብሔራዊ ምክር ቤት
አባላት ሊከሱ ይችላሉ። ብሔራዊ ምክር ቤት ሊከስ ይችላል። ስራ አስፈጻሚ ሊከስ ይችላል። ማንኛውም ሰው ሊከስ ይችላል። ክስ የማቅረብ መብት ነው። ልክ እንደ ፍርድ ቤት አሰራር ነው። ነገር ግን ራሱ ተነስቶ ራሱ ምስክር ሰምቶ ራሱ ከሳሽ ነው ራሱ እንደዚህ አይነት አሰራር የለም።
ለኦዲትና ምርመራ ኮሚሽኑ ምንም አይነት ቅሬታ አለማቅረባቸውን ያስረዱት አቶ ይልቃል የምንጠብቀው ነገርም የለም ብለዋል። ብሔራዊ የሥነ ምግባር ኮሚቴው፣ የኦዲትና ምርመራ ኮሚሽኑ እንደዚሁም የፓርቲው ጽፈት ቤት ኃላፊነቴን እንዳልወጣ አድርገውኛል ሲሉም አቶ ይልቃል ተናግረዋል። በዚህ መነሻነትም የፓርቲውን ጠቅላላ ጉባኤ መጥራታቸውን አስተውቀዋል።
ፓርቲው ስራ መስራት አልቻለም ከጉባኤ በኋላ በጣም ችግር አጋጥሞናል። ይሄንንም ነገር ኦዲትና ምርመራ ችግር እየፈጠረ ስለሆነ ጉባኤ እንዲጠራ ሊጠይቃለሁ። ስለዚህ በጠቅላላ ጉባኤ ይሄ ኦዲትና ምርመራ የተባለው ስራውን በኃላፊነቱ በአግባቡ እየተወጣ እንዳለ ያቋቋመው ኮሚቴ ይሄን ሁሉ ተደጋጋሚ ስህተት እየሰራና በፓርቲው ላይም በደጋፊውም ላይ ትልቅ የስነ ልቦና ችግር እያደረሰ ስለሆነ ጉባኤ ባስቸኳይ እንዲጠራልኝ ጠይቄያለሁ። እኔ ጉባኤም የምንጠራው ይሄ ዲሲፕሊን ኮሚቴና ኦዲትና ምርመራ ስራውን በአግባቡ ስላልሰራ እኔን አላሰራይ ስላለ እኔ ነኝ ከሳሹኝ ወደዛ ምን ሄደው ወደዛ ጉባኤ ምን ሄደው የሰጣችሁኝን ኃላፊነት እንዳልወጣ እኒህ ሰዎች ይሄን እየሰሩ ስላስቸገሩኝ በእነዚህ ሰዎች ላይ አንድ ውሳኔ ወስኑልኝ ብዬ እኔ ነኝ ያስጠራሁት ጉባኤው።
እናም የሰማያዊ ፓርቲ የውስጥ ልዩነት ባለበት እንደቀጠለ ነው። ሁለቱ ወገኖችም የየራሳቸውን አቋም ትክክለኛነት እየተናገሩ ይገኛሉ። የኮሚቴዎቹና የፓርቲው አመራሮች አቋም ሊቀራረብ ቅራኔዎችም ሊታረቁ ስለመቻላቸውም ምልክት የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በአምቦ ዩኒቨርሲቲ አዋሮ ካምፓስ ካለፈው አርብ ጀምሮ ውሃ በመቋረጡ ተማሪዎች የሚጠጡትም ሆነ የሚተጣጠቡበት እንደሌላቸው፣ በመጸዳጃ ቤቶቹም ውሃ ስለሌለ ከፍተኛ ችግር ውስጥ መሆናቸውን ተማሪዎች ገለጹ። ይህ ችግር እንዲቃለል ተቃውሞ ቢያቀርቡም በአስለቃሽ ጢስ እንደተበተኑ ተማሪዎቹ ይናገራሉ። የአፋን ኦሮሞ ዝግጅት ባልደረባ ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች።
በዩኒቨርሲቲው አዋሮ በተባለው ካምፓስ ውስጥ ውሃ የተቋረጠው ከአርብ ጀምሮ መሆኑን ተማሪዎች ይናገራሉ። ከአርብ ጀምሮ እስከ ሰኞ ባሉት ቀናት ይመጣ ይሆናል በማለት ቢጠብቁም ሊያገኙ እንዳልቻሉም ይናገራሉ። የግቢው ተማሪ የሚጠጣውም ሆነ ገላውን የሚታጠብበት ማጣቱን የሚናገሩት ተማሪዎች፣ ከሁሉ የከፋው ግን የመጸዳጃ ቤት ችግር እንደሆነ ይገልጻሉ። ተማሪዎቹ ከተጸዳዱ በኋላ ውሃ ማውረጃ ስለሌለ እጅግ መቸገራቸውንም ይናገራሉ። በዚህ ምክንያት ከተፈጠረው ሽታ ጋር ተያይዞ በአግባቡ ትምህርታቸውን መከታተል ስለተቸገሩ ሰኞ ዕለት ተሰብስበው በግቢው ውስጥ ተቃውሞ ማሰማታቸውን ይገልጻሉ። ኢዲዮ ቦና የተባለ ተማሪ ሰኞ ዕለት ጠዋት በግቢ ውስጥ ስለሆነ ሁኔታ ሲያስረዳ ተማሪው ተጠምተናል፣ ቆሽሸናል፣ መጸዳጃ ቤት መጠቀም አልቻልንም በሚል ተሰብስበው መጮህ እንደጀመሩ፣ ነገር ግን ብዙም ሳይቆይ በፖሊስ መከበባቸውን ይገልጻል።
ፖሊስ ፌዴራላ ለቆሽሳን ቤከመቱ ግቢቸ ኬሰ ጅረ ዱራኔ ሲ
በዩኒቨርሲቲው ቅጥር ግቢ ውስጥ የነበሩት ቁጥራቸው የማይታወቅ የፌዴራል ፖሊሶች እየሮጡ ወደ እኛ መጡ። ድሮም ቢሆን እኛን መፍጀት ለምዳችኋል በማለት ከምናልቅ እዚሁ እናንተው ጨርሱን አሉ። ተማሪዎቹ እዚያው ቆመን ጥያቄያችንን ማቅረብ ቀጠልን።
ጥቂት ቆይቶ የትምህርት ቤቱ አስተዳደር መጥቶ እንዳነጋገራቸውና ውሃ እንደሚቀርብላቸው ችግሩም እንደሚቀረፍ ነግሮ እንዳሰነበታቸው ይገልጻል። ነገር ግን ከዛን ሰዓት ጀምሮ እስከሚቀጥለው ቀን ድረስ ውሃ ባለመምጣቱ ችግሩ እየተባባሰ ሲሄድ ትላንት ማክሰኞ በድጋሚ ለተቃውሞ መውጣታቸውን ይገልጻል።
ቁርስ ከመብላታችን አስቀድሞ ተማሪዎች ከየቦታው ተሰባስበው ወጡ። ልክ እንደ ሰኞ ዕለቱ ሁሉ የኦሮሚያ ፖሊሶች ወደ ግቢው ገብተው ውሃ ይመጣላችኋል ሲሉ በድምፅ ማጉያ ተናገሩ። ከዚያም በመጡበት መኪና ግቢውን ለቀው ወጡ። ተማሪዎቹ ግን ተጠማን፣ አለቅን ሲሉ ጮኹ። ከዛ በኋላ የፌዴራል ፖሊስ አስለቃሽ ጭስ ለቀቀብን። ተማሪው በተማሪ ላይ ተደራርቦ ወደቀ። ግማሹ ተሯሩጦ ወደ መኝታ ክፍሉ ገባ። ገሚሶቹ ደግሞ ግቢውን ለቀው ወጡ።
ጥቂት ቆይቶ ተማሪዎቹ በአንድ ላይ እንዲሰባሰቡ የዩኒቨርሲቲው አስተዳደር ሊያነጋግራቸው እንደሚፈልግና ችግሩ እንደሚቀረፍ ሲነግራቸው እንደገና መሰባሰባቸውን የሚናገረው ተማሪ ኢዲዮ ቦና፣ ነገር ግን የተባለው ሰው በአካል ሳይሆን መኪና ውስጥ ተቀምጦ በድምፅ ማጉያ እንዳነጋገራቸው ይገልጻል። ተማሪው የሚያነጋግራቸው ሰው ፊት ለፊት ወጥቶ እንዲያናግራቸው ቢጠይቅም የምትሉትን ይሰማል፣ እሱም የሚላችሁን ትሰማላችሁ ተብለው በዛ መንገድ ውይይቱ መቀጠሉን ገልጾ የውሃ አገልግሎት እንደሚሰጣቸው፣ እስከዛው ተረጋግተው እንዲማሩ እንደተነገራቸው አስረድቷል። ጉዳዩን ለማጣራት አምቦ ዩኒቨርሲቲ አዲስ ወደ ተሾሙት ፕሬዚዳንት ዶክተር ላቀው ወንድሙ ደውለን የእጅ ስልካቸውን ባለማንሳታቸው ልናገኛቸው አልቻልንም። የአምቦ ዩኒቨርሲቲ የአዋሮ ካምፓስ የተማሪዎች ዲን አቶ አበበ መንግስቱ ግን ስለ ጉዳዩ ሲጠየቁ
ኮንድራን መጋላ ከሳ ቢሻን እንጅሉ ቱሪ አማ መጋ ቢሻን ግን ለጥፈ ምጭስ
ገሩሞ ይሳኒ ቀደም ሲል ከተማ ውስጥ የውሃ ችግር ነበር። አሁን ግን ውሃ አለ፣ ተለቋል።
ተማሪዎቹ ያለባቸውን የውሃ ችግር በማንሳታቸው በአስለቃሽ ጭስ ምላሽ እንደተሰጣቸው ጠቅሰን ይህ እርምጃ ለምን ተወሰደባቸው በሚል ለቀረበላቸው ጥያቄ ተማሪዎች ጥያቄ ስላቀረቡ የተወሰደባቸው የኃይል እርምጃ የለም ብለዋል። ዛሬ ስላለው ሁኔታ በድጋሚ ተማሪ ኢዲዮ ቦና ጋር ደውለን ጠይቀነው ነበር። ዛሬም ውሃ አላገኘንም ብሎናል።
እየጨመረ የሚሄደውን የዓለም ሕዝብ ለመመገብ የግብርና ምርታማነትን ለማሳደግ ለሚደረገው ትግል የግብርናም ሆነ የሌሎች ዘርፎች ሳይንሳዊ ምርምሮች የሚጫወቱት ሚና ከፍ ማለት እንዳለበት ተጠቁሟል። በኢትዮጵያ በግብርናው ዘርፍ የታየው ለውጥ ተሞግሷል። መለስካቸው አምሃ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል።
ከትናንት ጀምሮ ነጻ የሳይንስና የአጋርነት መማክርት በእንግሊዝኛው ኢንዲፔንደንት ሳይንስ ኤንድ ፓርትነርሺፕ ካውንስል በመንግስታቱ ድርጅት ከአፍሪካ ኢኮኖሚ ኮሚሽን ጋር በመተባበር አራተኛውን የሳይንስ መድረክ ማስተናገድ ጀምረዋል። የዓለም አቀፉ የእንስሳት ጥናት ተቋም ዋና ዳይሬክተር ሚስተር ጂሚ ስሚስ በተለይ ለቪኦኤ በሰጡት ቃለ ምልልስ እንደገለጹት የዚህ ጉባኤ ዋናው ዓላማ በገጠር ቀበሌዎች የሚገኙ ህብረተሰቦችን ሕይወትና አኗኗር በመለወጥ ረገድ በግብርናው ዘርፍም ሆነ በሌሎች ዘርፎች የሚደረጉ ጥናቶችን እንዴት ተገቢ ወይንም ተያያዥና ጠቃሚ ማድረግ ይቻላል የሚለውን መረዳት ነው ይላሉ። ይህን ደግሞ ጠለቅ ብለን ካየነው በዓለማችን የሚታዩትን ለውጦች ማስተዋል ነው ይላሉ ጂሚ ስሚስ።
Well, first of all, is try to understand the transitions which are taking place in agriculture.
ከሁሉም በፊት በግብርናና ከግብርና ጋር በተያያዙ ዘርፎች ያሉትን መሰረታዊ ለውጦች ለመረዳት መሞከር ነው። በዚህም የምናካሄዳቸው ጥናቶች፣ የምናስተዋውቃቸው ሳይንሶች ዛሬም ሆነ ወደፊት ለነዚህ ለሚነሱ ጥያቄዎች በቂ ምላሽ የሚሰጡ መሆናቸውን ማረጋገጥ ይኖርብናል። ይህ ሳይንስ እንዴት ጥቅም ላይ እንደሚውል በጥናትና ምርምሩ ዘርፍ ብቻ ሳይሆን ከሌሎች ሀገሮችና አካባቢዎች ዘርፎች ጋርም የምንፈጥረው አጋርነት ምን አይነት እንደሆነ ማወቅ ይኖርብናል። ይህ ደግሞ በተራው የምንፈጥረው ሳይንስ ተገቢና ጠቃሚ እንዲሆን የምንገነባው አጋርነትን ምንነት ያሳየናል።
የአየር ንብረት ለውጥ መንስኤው የሰው ልጅ ኑሮውን ለማደላደል ሲል ከተፈጥሮ ጋር በሚያደርገው ትግል የሚፈጠሩ ከባቢያዊ ለውጦች መሆናቸው በአሁኑ ጊዜ ከሞላ ጎደል ተቀባይነትን ያገኘ አመለካከት ይመስላል። የግብርና ተግባርም የራሱ ድርሻ እንደሚኖረውም አይጠረጠርም። በተለይ ደግሞ ቁጥሩ ለሚጨምረው የዓለም ሕዝብ ተመጣጣኝ ምግብ ለማምረት ግብርና የሚፈጥረው ተጽዕኖም ከወዲሁ በሳይንሳዊ ጥናት መቃኘት እንዳለበት ጂሚ ስሚዝ ያስገነዝባሉ።
As agriculture has to produce more and more for an increasing population, you know, by the time
የግብርናው ዘርፍ በየጊዜው ቁጥሩ እየጨመረ ለሚሄደው ሰው የበለጠ ማምረት ይኖርበታል። የህዝብ ቁጥር በዓለም ደረጃ የተደላደለና የተረጋጋ በሚሆንበት ጊዜ ዛሬ ከምናመርተው የምግብ መጠን ከ60 ከመቶ በላይ ማምረት ይኖርብናል። ዛሬ ከምንመገበው በ2.5 ቢሊዮን የሚበልጥ ሰው መመገብ ይኖርብናል። ስለሆነም ግብርና ይህንን ጥያቄ ለማሟላት የምርታማነቱን መጠን በእጅጉ መጨመር ይኖርበታል። ይህን ስናደርግ ግን የግብርና ዘርፋችን የተፈጥሮ ሚዛንን የጠበቀ መሆኑን ማረጋገጥ አለብን።
በዚህ ረገድ አፍሪካ ከእስያና ከላቲን አሜሪካ ሀገሮች ልትቀስመው የምትችለው ትምህርትም ከፍተኛ እንደሆነ የዓለም አቀፉ የእንስሳት ምርምር ተቋም ዳይሬክተር ይጠቁማሉ።
Africa is in a great position because these transformations which is happening in Africa took place in Latin America and still taking place in Latin America.
አፍሪካ ዛሬ በጣም አመቺ ሁኔታ ላይ ትገኛለች። ምክንያቱም እነዚህ ዛሬ በአፍሪካ የሚከናወኑ ለውጦች በላቲን አሜሪካ ቀደም ሲል ዛሬም እየተከናወኑ ናቸው። በተለይ ደግሞ በደቡብ ምስራቅ እስያ እነዚህ ለውጦች ቀድሞ ተከናውነዋል። ስለሆነም አፍሪካ ከነዚህ በግብርናው ዘርፍ ፈጣን ለውጥ ከተከናወነባቸው አህጉሮች ብዙ ልትማር ትችላለች። መልካም ተሞክሮችንም ልትቀዳ ትችላለች።
ትናንትም ሆነ ዛሬ በአራተኛው የሳይንስ መድረክ በቀረቡ አንዳንድ አስተያየቶች የኢትዮጵያ የግብርና ኢኮኖሚ ለውጥ እየተደነቀ መነሳቱና አርአያነቱም ለሌሎች ጠቃሚ እንደሆነ መገለጹ ትክክል ነው ብለው ያምናሉ ለሚለው ጥያቄ ጂሚ ስሚዝ የሚመልሱት ያለ ጥርጥር ነው። በእርሳቸው አስተያየት ማንኛውም ሥራ በተሻለ መንገድ ሊሰራ ይችላል ያሉት ስሚዝ በግብርናው ዘርፍ የኢትዮጵያ ተመክሮ ግን አርአያነቱ ሊያከራክር አይችልም ይላሉ።
That when there is a disaster, for example, the last drought, Ethiopia did not suffer as much as many of its neighbors. All show that many
ባለፈው ድርቅ ከአምስት ዓመታት በፊት ተከስቶ ከነበረው ማለታቸው ነው። ኢትዮጵያ ጎረቤቶቿ ሁሉ የተቸገሩትን ያህል አልተቸገረችም። ይህ ሁሉ የሚያመለክተው ኢትዮጵያ የምትሰራቸው አብዛኛው በሚገባ መሰራታቸውን ነው። ስለሆነም እነዚህ ምሳሌዎች ግብርና እንዴት ለውጥና እድገትን ሊያራምድ እንደሚችል ሊያሳዩ ይችላሉ። እናም የኢትዮጵያ ተሞክሮዎች በሌሎች አካባቢዎች እንዴት ሊተገበሩ እንደሚችሉ እየመረመርን ነው።
በዚህ ዓለም አቀፍ ጉባኤ ከተለያዩ የዓለም አገሮች የመጡ ከ200 በላይ ሳይንቲስቶች እየተካፈሉ ይገኛሉ። ጉባኤው በነገው ዕለት ይጠናቀቃል ተብሎም ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ በ19 በ22ና በ25 ሜትር ባንድ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። በናይል ሳትም ቪኦኤ 24 ላይ እንገኛለን። ለአራት ሰዓት 25 ጉዳይ ነው። አሁን የወሎ ሸበላ በናዝሬት እናመሰግናለን አስቴር ኃይለማርያም። ሌላ ስሟ ናዝሬት ነው። የወሎ ሸበላ እያለች የተጫወተችልንን ድንቅ ጣዕመ ዜማ ነው የሰማችሁት። አሁን ኢትዮጵያውያን በአሜሪካ ይቀጥላል።
በዋሽንግተን ዲሲ አካባቢ ቨርጂኒያ ውስጥ በሚገኘው ሬገን ናሽናል አውሮፕላን ጣቢያ የሚሰሩ የተለያዩ ድርጅቶች ተቀጣሪዎች እዛው አውሮፕላን ጣቢያው ላይ በሚገኝ አዳራሽ ትናንት አንድ ስብሰባ አድርገው ነበር። ስብሰባው በስራ ቦታ ሊኖር ይገባል ባሉት የጥቅሞች የመብትና የነጻነት ጥያቄ ዙሪያ ነበር የተነጋገረው። ሰራተኞቹ በአብዛኛው የአፍሪካ ሀገሮች ተወላጆች ናቸው። ላቲን አሜሪካ ከመሳሰሉ ከሌላው ክፍለ ዓለም አገሮች የሆኑም አሉ። ከሁሉም የሚበዙቱ ግን ኢትዮጵያውያን ናቸው። በስብሰባው ላይ የተገኘው አዲሱ አበበ ለዛሬው ኢትዮጵያውያን በአሜሪካ ተከታዩን ዘገባ አሰናድቷል።
ማሸነፍ ይቻላል! ማሸነፍ ይቻላል! ማሸነፍ ይቻላል! ማሸነፍ ይቻላል!
ይቻላል መፈክር ነው። ማሸነፍ ይቻላል። ሲሴይ ፖይዴ። ወደ ስብሰባው አዳራሽ ስገባ ትኩረቴን የሳበው ምንጣፍ ተጎዝጉዞለት ቡና ቁርስ ቀርቦለት የተዘጋጀው ሲኒና ረከቦት ነበር። ለነገሩ የደረሰን የጥሪ ወረቀትም ቡና ለፍትህ ይላልና ከቡና ጋር የተያያዘ አንድ ነገር እንዳለ መጠርጠር አልቀረም። ይህን የመብት ማስከበሪያ ስብሰባቸውን ግን ለምን ይሆን ቡና ለፍትህ በሚል ኃይለ ቃል ያጀቡት?
በሀገራችን ቡና ተፈልቶ ቤተሰብ፣ ጎረቤት ሁሉ ቁጭ ብሎ ማህበራዊ ጉዳዮችን፣ ፖለቲካዊ ጉዳዮችን እንደዚሁም ሌሎች ጉዳዮችን አንስቶ ይወያያል። ስለዚህ በዛ መሰረት እዚህ ምኛ ምንድን ነው ማህበረሰቡ ያለበት፣ በተለይ ሰራተኞች ስራ ሁኔታ ጋር በተገናኘ ምን አይነት ችግር አለባቸው፣ እነዚህን ችግሮች እንዴት አድርገን ነው ልንቀርፍ የምንችለው? ልክ በማህበራዊው የቡና ስነ ስርዓታችን ላይ ቤተሰብ፣ ጓደኛ፣ ጎረቤት ሲጣላ ለማስታረቅ እንደሚደረገው ሁሉ ለተከሰተ ችግር መፍትሄ ፍለጋ አይነት ስራ እንደሚሰራ ሁሉ እዚኛው ላይም ሰራተኞቹ እንዴት አድርገው ይሄንን ችግር መፍታት እንዳለባቸው፣ እንዴት አድርገው መቅረፍ እንደሚችሉ፣ ማህበረሰቡም ደግሞ ተመሳሳይ ጉዳዮች ላይ እንዴት አይነት አቋም መያዝ እንዳለበት፣ ምን አይነት እርምጃ መውሰድ እንዳለበት ያለምን ነገር የምንወያይበት ነው ማለት ነው። ለዚህ ሀገርም ሰዎች ይሄንን ነገር ማሳያ ነው ማለት ነው። ችግሮቻችን ከምንፈታባቸው መንገዶች አንደኛው ይሄ በጣም ትልቁ እንደሆነ የምናሳይበት ነው እና ትልቅ የሆነ ኢኖቬቲቭ የሆነ አፕሮች ነው ማለት ነው።
አሀ ገባኝ። አሁን እኒሆኑ እንግዳ በማስቀደም ወደ ዝግጅቱ መዝለቅ እንችላለን። ራሳቸውን አስተዋውቀው በስብሰባው ውስጥ ያላቸውን ሚና፣ ማን እንዳዘጋጀው፣ ዓላማውን እና ምን ውጤት እንደሚጠበቅ ያስረዱናል።
ስሜ በኃይሉ ወልድ ዮሐንስ ይባላል። የምሰራው ለአፍሪካን ኮሚኒቲ ቱጌዘር ነው። ማህበር ኮሚኒቲ ኦርጋናይዘር እና አድቮኬት ላይ ነው የምሰራው። አፍሪካን ኮሚኒቲ ቱጌዘር የሚሰራው በዋናነት ኒውዮርክ እና እዚህ ዋሽንግተን ዲሲ ነው። ይሄኛው ፕሮግራም የተዘጋጀው ከዩናይት ሂር የሌበር ሙቭመንት ጋር በጋራ በመሆን ዋሽንግተን ዲሲ የሚገኘው ብሔራዊ አውሮፕላን ማረፊያ ውስጥ የሚሰሩ ሰራተኞች የሚከፈላቸው ክፍያ፣ የስራ ሁኔታቸው እነኚህ ነገሮች በጣም አነስተኛ ናቸው። ስለዚህ ይሄ ነገር መቀረፍ ያለበት ፖሊሲ ሌቭል ላይ ያሉ ሰዎች ሌበር ፒስ ፖሊሲ የሚባል ነገር አለ። ያ የሌበር ፒስ ፖሊሲ እንዲመጣ ነው ግፊት እያደረግን ያለ ነው። ስለዚህ በእኛ በኩል ኮሚኒቲውን ኦርጋናይዝ ማለት ኮሚኒቲውን አንድ ላይ በማሰባሰብ እዚህ የሚሰሩ ሰራተኞችን ሰፖርት እንዲያደርጉ ነው ይሄን ፕሮግራም ያዘጋጀ ነው ማለት ነው። ስለዚህ ዋነኛ አላማው ምንድነው? እሱ የሌበር ፒስ ፖሊሲ በዋሽንግተን ዲሲ ብሔራዊ አውሮፕላን ማረፊያ ጣቢያ ውስጥ እንዲመጣ ግፊት ማድረግ፣ የሰራተኞቹ የሚከፈላቸው ክፍያ የተሻሻለ እንዲሆን፣ የሚያገኙት የጤና ኢንሹራንስ ሽፋን የተሻለ እንዲሆን፣ ከዚህ ውጪ ደግሞ በስራ ቦታ ላይ ያላቸው እንክብካቤ ክብራቸውን የጠበቀ እንዲሆን ለማድረግ ነው።
አቶ በኃይሉ የመጡበት የአድቮኬሲ ማለትም የውክልና ስራ የሚሰራው አፍሪካን ኮሚኒቲስ ቱጌዘር በዚህ አይነቱ የመብት ማስከበር እንቅስቃሴ የየማህበረሰቡ ተቋማት መጋበዝ አለባቸው ብሎ ያምናል። እናም በትናንቱ ስብሰባ በዋሽንግተን ዲሲ አካባቢ የሚገኙ የኢትዮጵያውያን ማህበራት ተወካዮች፣ የመገናኛ አውታር ወይም ሚዲያ ሰራተኞች፣ የልዩ ልዩ ንግድ ባለቤቶች፣ የልዩ ልዩ የሃይማኖት፣ የሲቪክ፣ የፖለቲካና የማህበራዊ ተቋማት ተወካዮች የተጋበዙ መሆናቸውን አቶ ባህሉ ገልጠውልኛል። ቀጣዩ እንግዳይም ሬገን አውሮፕላን ጣቢያ ሰራተኞች የተነሱለትን ዓላማ በመደገፍ የተገኙ የአንድ ታዋቂ ማህበር ፕሬዝዳንት ናቸው። የሰራተኛ ማህበር ፕሬዝዳንት ራሳቸውን አስተዋውቀው የሬገን አውሮፕላን ጣቢያ ሰራተኞች ያነሱትን ጥያቄ ከምን አኳያ እንደሚደግፉም ይገልጡልናል።
እሺ፣ ስሜ በርት ባዩ ይባላል። በረጅሙ በርቶሎሜዎስ ነው። የስራ ድርሻዬ በዩናይትድ ሎካል 23 ዋሽንግተን ዲሲ ኤሪያ ፕሬዚደንት ነኝ፣ የቻፕተሩ ፕሬዚደንት ነኝ። ሎካል 23 የዲሲና አካባቢው ያለው የፓርኪንግ፣ የፉድ ሰርቪስ፣ የኤርፖርትና የኢቨንት ሴንተር ሰራተኞች ዩኒየን ነው። ሶ ምንድን ነው ኤርፖርት ውስጥ የሚሰሩት ሰራተኞች በሙሉ ለተለያየ አሰሪ ነው የሚሰሩት፣ ኮንትራክት የተሰጠ አሰሪዎች እና እነዚህ በብዛት የፉድ ሰርቪስና የሪቴል ሰራተኞች ናቸው። ኤርፖርት ውስጥ ከ40 50 በላይ የተለያዩ ድርጅቶች ሰራተኞችን ቀጥሮ ያሰራሉ። ግን የዛሬው ተሰባሰብንበት ዋናው አላማ ምንድን ነው? እነዚህን በሙሉ ካምፓኒዎች ቀጥሮ የሚያሰራው ወይም ኤርፖርት ኦቶሪቲ የኤርፖርት ባለስልጣን የምንለው ሰራተኞቹን የስራ ሁኔታቸውንና ኑሯቸውን ማሸነፍ የሚችሉበትን አይነት በራሳቸው ተነስተው የመደራጀት መብት እንዲኖራቸው ፖሊሲ እንዲያወጣ እሱን ለመጠየቅ ነው እዛ የተሰባሰብ ነው። አሰሪዎቹ ጋር ከመሄዳችን በፊት ዋናው ባለቤቱ ትክክለኛውን ፖሊሲ ማውጣት አለበት። የዚህ ኤርፖርት ባለቤት መንግስት ነው። ኤርፖርት ኦቶሪቲ የሚባለው በተለያዩ እዚያ አካባቢ ባሉ መንግስታት፣ በዲሲ፣ በቨርጂኒያ ጋቨርነር፣ በሜሪላንድ ጋቨርነር እና በፌዴራል ጋቨርንመንት የተወከሉ ሰዎች የሚያስተዳድሩት ኤርፖርት ነው እና ኃላፊነት አለባቸው። ያን ኃላፊነታቸውን ተወጥተው ሌሎች ከተሞች ውስጥ ያሉ ኤርፖርት አስተዳደሮች እንዳደረጉት ላይክ ፊላዴልፊያ፣ ቺካጎ፣ ኒውዮርክ የሰራተኞች በነጻ የመደራጀት ፖሊሲ የሚለውን እንዲያወጡ እና በህግ መልክ በሙሉ በኤርፖርቱ በዚህም በዳላስ ኤርፖርትም ላሉ ሰራተኞች ያን መብት እንዲያገኙ ለመጠየቅ ነው እና ባለፈው 3 ወር ውስጥ በደንብ ስንደራጅ ቆይተናል። እንደምታየው ዛሬ ክፍሉ በሰራተኞች ሞልቶ ቁጣቸው ገንፍሎን የወጡት በሶስት ወር ውስጥ በአንድ ጊዜ እንደዚህ የገነፈለ ትግል አይቻል አቅም ረጅም ጊዜ ነው ዩኒየን ውስጥ እና ዛሬ የኤርፖርት ኦቶሪቲው ይህንን ሰራተኞቹን ድምጽ ሰምቶ ይህንን ፖሊሲ እንዲያወጣና ሰራተኞች ይህን ስራ ሰርተው ኑሯቸውን ማሸነፍ እንዲችሉ በአሁኑ ሰዓት ሰራተኞቹ ሁለት ስራም ሰርተውም ኑሮን አልቻሉት። ሶስት ስራ ሁሉ የሚሰሩ በቀን 3 ሰዓት 4 ሰዓት ብቻ የሚተኙ ልጆች አቀብል በአንድ ቀን የመጣ ነገር አይደለም። ከጊዜ በቀስ በቀስ እየተለወጠ መጥቶ እንዳልኩ አሁን ድሮ አንድ አሰሪ ብቻ የነበረበት ኤርፖርት አሁን 40 አሰሪ አለ። ሁሉም አሰሪ ለኤርፖርት ሬንቱን ከፍሎ መንግስትም ድርሻውን ይወስዳል፣ ካምፓኒውም ድርሻውን ይወስዳል። እነሱ ብዙ ሚሊዮኖች ይዘው ሲሮጡ ሰራተኛው ሳንቲም ይዞ ታቅፎ ነው የቀረው። አሁን ያለው ሁኔታ እንደሱ ነው እና በአብዛኛው እኛ በሰራነው ሰርቬይ እዚህም ዳላስ ኤርፖርትም በአብዛኛው ያሉት ሰራተኞች እዚህ አበሾች ናቸው። በእኛ ሰርቬይ መሰረት ወደ 75% የሚሆኑት አበሾች ናቸው። ያው የሚበዘበዘው የሚጨቆነው እና መጠቀሚያ እየሆነ ያለው የኛው ማህበረሰብ ነው።
በትናንቱ የሬገን አውሮፕላን ጣቢያ የሰራተኞች ስብሰባ ላይ ከዋይት ሀውስ የተገኙ እንግዳም ነበሩ። እንግዳው በተለይም በሌበር ማለትም በሰራተኞች ጉዳይ የፕሬዚዳንት ባራክ ኦባማ ተወካይ መሆናቸው ተገልጦልኛል። አጠር ያለ ምክርና የማነቃቂያ ንግግር አድርገዋል። ቃለ መጠይቅ ለመስጠት ትናንት ዝግጁ እንዳልሆኑ ገልጠውልኝ፣ ግን ሌላ ጊዜ ተስፋ ሰጥተውኛል። የትናንት አጠር ያለ የእንግሊዝኛ ንግግራቸውን አቶ በርቶሎሜዎስ እየተረጎሙ ለሕዝቡ አስረድተዋል።
Good afternoon.
Let me first start before I go into this. I could not be more proud to be the son of Ethiopian immigrants. And I could not be more proud.
ስሜ ዮሐንስ አብርሃም ይባላል እና መጀመሪያ ማለት እንፈልገው ኢትዮጵያዊ ወላጆች እንዳሉኝና ወላጆች እንደሳደጉኝ እና ምን ያህል በሱም ጀምኮራ ለመናገር ለምፈልገው ቶሎ መመለስ አለብኝ ወደ ስራ እና ግን አንዳንድ መናገር የምፈልገው ነገር አለ። ፕሬዚደንት ኦባማ የሚስማማበት ለውጥ ሊመጣ የሚችለው ከታች ነው፣ ከላይ አይደለም። ከሳው ከተራው ሰው ነው የሚነሳው። ማማራት የምፈልገው ስለ ሚኒመም ዌጅ ነው። ፕሬዚደንት ኦባማ እንዲሆን የፈለገው እንዲመጣ የፈለገው የሚኒመም ዌጅን የማሳደግ ለውጥ ሊመጣ ባይችልም በ40 የተለያዩ ከተሞች ውስጥና የተለያዩ የመንግስት አካላት ውስጥ ይህ ህግ ወጥቶ የሚኒመም ዌጁ ጨምሮ ይገኛል። ያው ዲሲ እንደሆነ ማለት ነው። እና ያ ሊሆን የቻለው ከታች ያሉ ሰዎች ተራው ሰው ፖለቲከኞችን ገፍተው ነው እንጂ ከላይ ያሉ ፖለቲከኞች አይደሉም ወደ ታች ያወረዱት። ሶ ፕሬዚደንቱ የሰዎች ለውጥ መለወጥ የሚችለው የሰዎች ህይወት መለወጥ የሚችለው ሚኒመም ዌጁን በማሳደግ እንዲሁም ደግሞ ሰው ታሞብን ስንወጣ ቤተሰቦቻችን ታሞብን ሲወጡ በክፍያ ተከፍሎን እንድንወጣ እንዲሁም እንደዚህ የመሳሰሉትን ለውጦች ሲመጣ ነው ለውጥ መምጣት የሚችለው እና ፕሬዚደንቱም በዚህ ያምናል።
አድማጮች፣ ዝግጅቱ ይቀጥላል። ሌሎች በተለይ ሰራተኞቹን ተዘዋውሬ አነጋግሬ ያለባቸውን ብሶት ገልጠውልኛል። እነሱንና ሌሎች በስብሰባው ላይ የተገኙ እንግዶችንም ጨምሬ በቀጣዩ ፕሮግራም እመለሳለሁ። ለአሁኑ ሰላም።
አዲሱን እናመሰግናለን ለኢትዮጵያውያን በአሜሪካ ዝግጅቱ። ተከታዩ ዝግጅት ደግሞ ዲሞክራሲ በተግባር ይሆናል።
በሱዳን የዳርፉር ግዛት የዳርፉርን 5 ክፍላተ ሀገር በአንድ አስተዳደር ስራ ዋቅሮ ለማዋሃድ የታቀደ አነታራኪ ውሳኔ ህዝብ ከትናንት በስቲያ ሰኞ ጀምሮ እየተካሄደ ነው። ዛሬ ያበቃል። በአሁን ሰዓት አብቅቶ ሊሆን ይችላል። በአውሮፓውያኑ የዘመን አቆጣጠር ከ2013 ዓ ም ጀምሮ እየተካሄደ ያለውን ውጊያ የሸሹ ብዙ ሺህ ዜጎች ድምፅ መስጠት ያለመቻላቸው ደግሞ በውሳኔ ህዝቡ ተአማኒነት ላይ ብዙ ጥያቄዎችን አስነስቷል። ከናይሮቢ የጂል ክሬግ ዘገባ ደርሶናል። ሰሎሞን ክፍሌ ለዲሞክራሲ በተግባር ዝግጅቱ ይዞታል።
የሱዳን መንግሥት የዳርፉርን ግዛት በአምስት ክፍላተ ሀገር ከፋፍሎ ያዋቀረው እንደ አውሮፓውያን ዘመን አቆጣጠር በ1994 እና 2012 ዓ ም ሁለት ጊዜ ነው። አሁን ካርቱም የምትደግፈውም ይህንኑ የቆየውን አወቃቀር ነው። የውህደቱ ደጋፊዎች የሚሉት ዳርፉር የ2003ቱን ግጭቶች የጫረውን ቁልፍ ምክንያት ለማስወገድ ይበልጥ ሥልጣንና ተደማጭነት ያጎናጽፋታል ነው። የሽምቅ ተዋጊዎቹም ለረጅም ጊዜ ሲያስረዱ የቆዩት ዳርፉር ከኢኮኖሚም ሆነ ከፖለቲካ ተሳትፎ እንድትገለል ተደርጋለች፣ የጸጥታ ጥበቃ ሁኔታውም የዕለት ተዕለት ስጋት ሆኖባት ቆይቷል የሚል ነው። አሁንም ታዲያ እየተካሄደ ባለው ሕዝበ ውሳኔ ብዛት ያላቸው የዳርፉር ነዋሪዎች ድምፅ እንደማይሰጡ ይናገራሉ። በሰሜን ዳርፉር ግዛት የዋና ከተማዋ አልፋሽር ነዋሪ አንዱ ናቸው።
I don't see, you know, people are enthusiastic, you know, that to vote.
ሰው ድምጽ ለመስጠት ፍላጎት ያለ ሆኖ አይታየኝም። አብላጫው የዳርፉር ህዝብ ሬፈረንደሙን የተቃወመ መስሎ ይታያል።
መንግስት በበኩሉ በዳርፉር የሚኖሩ የሀገር ውስጥ ተፈናቃዮች መምረጥ ይችላሉ ይላል። ሆኖም ከግዛቱ ሸሽተው የሄዱ ወይም ሀገር ጥለው የወጡ ግን ድምጽ መስጠት አይችሉም ብሏል። በመንግስቱ መግለጫ መሰረት 3 ሚሊዮን ተኩል ህዝብ በህዝበ ውሳኔው ድምፅ ለመስጠት ተመዝግቧል። ተንታኞች ግን አሃዙን አይቀበሉም። ከዚህ ቀደም በመንግስትና በተባበሩት መንግስታት ድርጅት ስለ አገር ውስጥ ተፈናቃዮች የተሰጡ ቁጥሮች አልተጣጣሙም ሲሉም ያስረዳሉ። ዩናይትድ ስቴትስም በተፈናቃይ ካምፖች የተካሄዱ የመራጭ ምዝገባዎች በቂ ባለመሆናቸው ህዝበ ውሳኔው ታማኝ አይሆንም፣ የዳርፉርን የሰላም ንግግር ሂደትም ይጎዳል ብላለች። እየተካሄደ ባለው ውጊያ ምክንያት በህዝብ ወሳኔው አንካፈልም ያሉ አንዳንድ ሽምቅ ተዋጊዎች ተፈናቃዮች በተገለሉበት ሁኔታ መንግስት ደጋፊዎቹን በተለይ ስፋት ባለው ግዛት ውስጥ ያሉትን ድምጽ እንዲሰጡ ያደረጀና ያሰባሰበ ነው ይላሉ። ቡሻራ ማናጎ የአንስተኛው የሱዳን አርነት እንቅስቃሴ ሰራዊት አንጃ የሆነው የሚኒ ሚናዊ አባል ነው። አለ የሚለውን ችግር ያስረዳል።
You know how you can conduct this referendum more than 3 million people in IDP camps and refugees and the war is
እንዴት ነው ከ3 ሚሊዮን በላይ የሀገር ውስጥ ተፈናቃዮች ካምፖች ውስጥ በሚገኙበት ስደተኞች በበዙበትና ጦርነቱ በቀጠለበት ሁኔታ ሬፈረንደም ማካሄድ የምትችለው? ህዝቡ ሐሳቡን በነጻነት መግለጽ በማይችልበት ሁኔታ ላይ ያለ እንዴት ውሳኔ ህዝብ ማካሄድ ይችላል
ሲል ይጠይቃል። ቡሻራ ማንጎ የሚኒ ሚናዊ አንስተኛው ሽምቅ ተዋጊ አንጃ አባል። ሌላው ችግር ካለፈው ጥር ጀምሮ ተጨማሪ 138,000 ሰዎች በመንግስቱ ወታደሮችና በአብዱል ዋሂድ አማጺያን መካከል ውጊያ በመቀስቀሱ ምክንያት ከቤት ንብረታቸው ተፈናቅለዋል። የሱዳን ማስተዋቂያ ሚኒስትር አህመድ ቢላል ኦስማን ለቪኦኤ ሲናገሩ መንግስታቸው ይህን ሬፈረንደም በማዘጋጀት እንደ አውሮፓውያን ዘመን አቆጣጠር በ2011 የተደረሰውን የሰላም ስምምነት አንደኛውን አንቀጽ ተግባራዊ አድርጓል ሲሉ አስረድተዋል። ጽፈት ቤቱን እዚህ በዋሽንግተን ዲሲ ባደረገውና ኢነፍ ፕሮጀክት በተሰኘው ድርጅት ውስጥ የፖሊሲ ተንታኙ ጆን ሃርሽ ግን በሱዳኑ የማስታወቂያ ሚኒስትር አስተያየት አይስማሙም። ኢነፍ ፕሮጀክት በስብና ላይ ሊፈጸም የሚችለውን ግፍ ለመከላከል የሚሰራ የፖሊሲ ቡድን ነው።
It's really unclear to me how following through on a peace agreement that, you know, is widely considered.
ለኔ ግልጽ አልሆነልኝም። በምን አይነት ነው ህጋዊ እንዳልሆነ በስፋት የሚነገርለትን የሰላም ስምምነት ተከትሎ በተካሄደ ሬፈረንደም ወደፊት መራመድ የሚቻለው?
የ2011ን የሰላም ስምምነት ብዙዎች የሚያዩት ሁሉንም ያላካተተና ተግባራዊነቱም የደከመ አድርገው ነው። ሮዛሊንድ ማርስደን ቀድሞ በሱዳን አምባሳደር ነበሩ።
For the government, what they hope is to send a signal that by holding the referendum the conflict in Darfur is over.
መንግስት ተስፋ የሚያደርገው ሬፈረንደሙን በማካሄድ የዳርፉር ግጭት አብቅቷል የሚል መልእክት ለማስተላለፍ ነው። ከዚያ ቀጥሎ ተስፋ የሚያደርጉት ደግሞ የሀገር ውስጥ ተፈናቃዮች ካምፖች ከእንግዲህ ወዲህ ስለማያስፈልጉ ይዘጉ፣ የአፍሪካ የሰላም አስከባሪዎችም ከሀገር ይውጡ ለማለት ይመስለኛል። ዳርፉር አሁንም ስጋት ላይ መሆኗ የሚያሳስባቸው ወገኖች ግን ሬፈረንደሙ እንዲያውም ውጥረቱ እንዲያባብስ ይችላል ሲሉ ፍራቻቸውን ይገልጻሉ።
የተባበሩት መንግስታት ድርጅት እንደሚገልጸው አማጽያኑ ልዩነት ይደረግብናል እንገለላለን ሲሉ በማባረር ውጊያ ከጀመሩ እንደ አውሮፓውያን ዘመን አቆጣጠር ከ2003 ዓመተ ምህረት ወዲህ በዳርፉር ከ300,000 በላይ ሰዎች ተገድለዋል። መንግስት ለዚያ እንቅስቃሴ ምላሽ የሰጠውም ጃንጃዊድ የተባሉ ሚሊሻዎችን በማቋቋም እንደሆነ ይዘገባል። የጃንጃዊድ ሚሊሻዎች በወቅቱ ግዛቲቱ ውስጥ ከባድ ትርምስ በመፍጠር ይከሰሳሉ። የሱዳኑ ፕሬዝደንት ኦማር አልበሽር በዳርፉር ለተፈጸሙ የጦር ወንጀሎችና ሰብአዊ ፍጅት ባለም አቀፉ የወንጀል ፍርድ ቤት ይፈለጋሉ። በዳርፉር ለሶስት ቀናት የተካሄደው ሬፈረንደም ዛሬ ያበቃል።
ሰለሞን ክፍሌን እናመሰግናለን። ተከታዩ ዝግጅት ሴቶችና ቤተሰብ ይሆናል።
የሴቱ ታሪክ እንግዲህ ያንቺው ነው ቆንጂት። ከ200 የሚበልጡ የናይጄሪያ ቺቦክ ተማሪዎች በቦኮ ሐራም ተዋጊዎች ከተጠለፉ 2 ዓመታቸው እንደሆነ አስረግጠሽ የክሪስ ስታይን ዘገባ ነው መሰለኝ ለዛሬ ይዘሽ የቀረብሽው፣ ላንቺው ላስረግጥ።
ልክ ነው ሶሎሞን። የተጠላፊዎቹ ልጃገረዶች አባቶች እምባላላ ከተማ ገበያ ውስጥ ቺቦክ አካባቢ የምትገኝ ነች ዛፍ ጥላ ስር ተሰብስበው ካሁን ልጆቻችን ብቅ ይሉ ይሆን በሚል አይናቸው ይንከራተታል፣ ይተክዛሉ። ክሪስ ስታይን እንደዘገበው የቦኮ ሐራም ተዋጊዎች የዛሬ 2 ዓመት ቺቦክ ከተማ ከሚገኘው የልጃገረዶች አዳሪ ትምህርት ቤት በድቅድቅ ጨለማ ደርሰው ከጠለፏቸው 276 ልጃገረዶች ውስጥ የአራቱ ወላጆች ናቸው ያነጋገራቸው። ይህ ጽንፈኛው ቡድን ከፈጸማቸው ሁሉ እጅግ በጣም የከፋ ወንጀል ፈጥኖ ዓለም አቀፍ ትኩረትን መሳቡን እናስታውሳለን። የናይጄሪያ አጋሮች አገሮችና ተቋማት ልጃገረዶቹን ፈልገን እናገኛለን እንረዳለን ሲሉ ቃል መግባታቸው አይዘነጋም። 57ቱ ከጠላፊ እጅ ቢያመልጡም 219ኙ አሁንም የት እንደደረሱ አይታወቅም። የናይጄሪያ የጦር ሰራዊትና የፖለቲካ መሪዎቿ ልጆቹን ከቦኮ ሐራም እጅ እናስለቅቃለን እያሉ አሁንም ቃል ይገባሉ። ይሁን እንጂ እዚያ ገበያ ላይ ቁጭ ብለው የሚተክዙት ወላጆች ልጆቻቸው ከተጠለፉባቸው ወዲህ ሕይወታቸው ፈጽሞ እንደ ድሮው ሊሆንላቸው እንዳልቻለ ነው የሚናገሩት።
Whenever I think of my daughter, I start shaking like I have a fever.
አባት ያዋሌ ዱንያ የተጠለፈችባቸውን የሚወዷት ልጃቸውን ባሰቧት ቁጥር ትኩሳት ይለቅብኛል፣ ያንዘፈዝፈኛል አሉ። ልጃገረዶቹ የተጠለፉበት የቺቦኩ የመንግስት ትምህርት ቤት አሁን የፍርስራሽ ክምር ሆኗል። ቦኮ ሐራም ልጆቹን ከጠለፈ በኋላ እሳት ለኩሶ አጋየው። በኋላ መንግስት እንደ አዲስ ይገነባል ብሎ አፈረሰው። ነገር ግን ትምህርት ቤቱ ገና አልተሰራም። ስለዚህ ቺቦክና የአካባቢው ከተሞች ማህበረሰብ በአሁኑ ጊዜ ትምህርት ቤት የላቸውም። ታዲያ ከተማዋ ችግሯ ለልጆቿ ትምህርት ቤት ማጣቷ ብቻ አይደለም። ቦኮ ሐራም አሁንም እየገባ ያመሳታል። ባለፈው ጥር ወር የቦኮ ሐራም አጥፍቶ ጠፊዎች ገበያዋ መሀል ቦምብ አፈንድተው ቢያንስ 10 ሰዎች ገድለዋል። ከዚያ በፊትም ጥቃት አድርሰው ነበር። ሁኔታው የቺቦክን ማህበረሰብ በተለይም የተጠለፉትን ልጃገረዶች ቤተሰቦች ከባድ ስቃይ አስከትሎባቸዋል። ያኩቡ ኔኬኬ የቺቦክ ልጃገረዶች ወላጆች ማህበር መሪ ናቸው። ተማሪዎቹ ከተጠለፉ ወዲህ ከመካከላችን 18 ወላጆች ሞተዋል ይላሉ።
This kind of incident is bring a lot of sickness. You know, you are not in peace of mind.
እንዲህ አይነት መከራ ሲደርስ ሰው ይታመማል። አእምሮ ሰላም አይኖረውም። ልጅህ በጠላፊ እጅ ሆና ሰላም ሊኖርህ አይችልም። የፍርሃት ኑሮ ነው የምትኖረው። አንድ ነገር ሲያምህ ይዞ ይሄዳል አሉ አባት ኢንኬኬ። የምባላ ላመንደር ነዋሪዎች የተጠላፊዎቹ ልጃገረዶች ቤተሰቦች አንዱ ሌላውን እያጽናኑ ነው ቀኑን የሚገፉት።
With my friends and colleagues, sometimes I just forget. But when I'm alone, I start thinking about my daughter.
ከወዳጆቼና ከስራ ጓደኞቼ ጋር ስሆን አሉ ሌላው አባት ጆሴፍ ሳንዳ። ሌላውን ስናወራ ሐሳቤ ይከፈልልኛል። ብቻዬን ስሆን ነው ልጄ እንዴት ሆና ይሆን እያልኩ ስለሷ ሳሰላስል የምውለው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጽህፈት ቤት የህፃናትና የግጭቶች ጉዳይ ተጠሪ የሆኑት ሌይላ ዜሩጊ ማምሻውን በዚሁ ጉዳይ በቺቦክ ልጃገረዶች ጉዳይ መግለጫ አውጥተው ነበር። እነዚህ ልጆች ልንረሳቸው አይገባም። የናይጄሪያም ሆነ የማንኛውም አካባቢ ልጆች በሰላም መኖርና ማደግ አለባቸው። እኛ ድምጻቸው ሆነን ወደ ቤተሰባቸው እንዲመለሱ የማድረግ ግዴታ አለብን ብለዋል።
ክቡራትና ክቡራን አድማጮች፣ ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀራሉ። አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ። ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ 21 ብር ከ50 ሳንቲም ነው ምንዛሬው። የመሸጫ ዋጋ 21 ብር ከ50 ሳንቲም ነው። ይሄ ማለት እርሶ አንድ የዩናይትድ ስቴትስ ዶላር ካሉት የሚሰጡት 21 ብር ከ50 ሳንቲም ነው። እርሶ ደግሞ ዶላር የሚፈልጉ ከሆነ 21 ብር ከ61 ሳንቲም መክፈል ይኖርቦታል። አንዱ አንድ ዩሮ 24 ብር ከ27 ሳንቲም ነው። አንድ እንግሊዝ ፓውንድ 30 ብር ከ56 ሳንቲም ነው። በኢትዮጵያ ሜትሮሎጂ ኤጀንሲ ትንባያ መሰረት ነገ ሐሙስ ሚያዝያ 6 2008 ዓመተ ምህረት አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 25 ዝቅተኛው ደግሞ 15 ዲግሪ ሴልሺየስ ነው የሚሆነው። በኢትዮጵያ ውስጥ ብዙዎቹ አካባቢዎች ዝናባማ እንደሚሆኑ ነው የሜትሮሎጂ ኤጀንሲ ትንባያ የሚያሳየው። ጎንደር ብቻ ነው በዛሬው ትንበያ ዝናብ የማያገኘውና ደመናማ ሆኖ የሚውለው። አጼ ቴዎድሮስ መቅደላ ላይ ሽጉጣቸውን ጠጥተው የሞቱት ልክ የዛሬ 148 ዓመት ዛሬ ነው። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ።
በምሽቱ ፕሮግራሟና አዘጋጅ ባዳነች ፍሳዬና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጂት ታዬና
እኔም ሶሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።
ደህና ደሩ። The Voice of America.